የአሜሪካ ድምፅ ራዲዮ ጣቢያ ነው።
ስልጣን የለቀቀ እንደሆነ ለፍርድ የመቅረብ ፍርሃት አለ። የሰሩት ወንጀል እኮ ኢትዮጵያ ውስጥ ተደርጎ የማይታወቅ አይነት ወንጀል ነው የተጻፈውንና የሆነውን ስናነብ እና ያንን ሁሉ ወንጀል እንዴት አድርገን ነው ሳንጠየቅበት እናልፋለን ወይ ብሎ የፍርሃት ሊኖር ይችላል።
እንደ እንጨት እየቆረጠው የገደለው የኖረው በአቶ ኃይለማርያም ደሳለኝ ስር ነው። አቶ ኃይለማርያም ደሳለኝ ትዕዛዝ ሰጥቻለሁ ብለዋል። እኒህ ሰውዬ በነጻ የሚለቁ ጠቅላይ ሚኒስትር መሀሪ ናቸው እና ለተቀሩት የወያኔ መሪዎችም እንደዚሁ በሰላም ከእንግዲህ ህዝብ ማንገድል ከሆነ
የቀደሙት የማህበራዊ ጥናት ተመራማሪ መምህርና ደራሲው ፕሮፌሰር ጌታቸው ኃይሌ፣ እርሳቸውን ተከትለው የሰማችኋቸው ደግሞ የምጣኔ ሀብት መምህሩ ፕሮፌሰር ጌታቸው በጋሻው ናቸው። በወቅቱ የኢትዮጵያ ፖለቲካ ሁኔታ በምሽቱ ሰፋ ባለ መድረክ ይወያያሉ። ሰላም ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከቅዳሜ ሚያዝያ 27 2010 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና ነው የምንሻገረው። መልካም ምሽት፣
እንደምናመሻችሁ። ዜናውን የማሰማው አዲሱ አበበ ነኝ። ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው አቻቸው ጋር ስለሚያደርጉት ውይይት ምንም አይነት ፍንጭ መስጠት እንዳልፈለጉ ተነገረ። ትናንት አርብ ከዋሽንግተን ወደ ዳላስ ለአንድ ቀን ጉብኝት ከኤርፎርስ ዋን ሊበሩ ሲሉ ጋዜጠኞች በጥያቄ ቢያጣድፏቸውም ትራምፕ ወይ ፍንክች የኮሪያውን ውይይት በተመለከተ አንድም ቃል አልተነፈሱ። ምን አስቸኮላችሁ አይነት መልስ ይመስላል። ቦታውም ሆነ ቀኑ ታውቋል፣ በቅርቡም ይፋ ይደረጋል ብቻ ነው ያሉት። የዩናይትድ ስቴትስ ባህር ኃይል በአትላንቲክ ውቅያኖስ አካባቢ ይዞታውን እያጠናከረ ነው ተባለ። የባህር ኃይሉ ይዞታ መጠናከር ለሩሲያ ምላሽ ነውም ተብሏል። ፔንታጎን የአሜሪካ መከላከያ ሚኒስቴር ትላንት አርብ እንዳስታወቀው ባህር ኃይሉ በየሰባት ዓመቱ በድርጅታዊ አወቃቀር ምክንያት ሁለተኛውን ኃይል ያጠናክራል። ይህ ተጠናክሮ የሚሰፍረው ኃይል ስራውን የሚጀምረው እንደ አውሮፓ አቆጣጠር በመጪው ሐምሌ አንድ ቀን መሆኑም ተገልጧል። ፔንታጎን በዚህ ዓመት መጀመሪያ ገደማ ሩሲያንና ቻይናን ግምት ውስጥ ያስገባ አዲስ ብሔራዊ የመከላከያ ስትራቴጂ ይፋ ማድረጉ አይዘነጋም። ቻይናና ዩናይትድ ስቴትስ የንግድ ጦርነትን ከመካከላቸው ለማስወገድ የሚያደርጉትን ውይይት የመጀመሪያ ክፍል ትናንት አርብ አጠናቀቁ። የዩናይትድ ስቴትሱን የልዑካን ቡድን የመሩት የገንዘብ ሚኒስትሩ ስቲቭ ምኑቺን ዛሬ ቅዳሜ ለፕሬዚዳንት ዶናልድ ትራምፕ ገለጣ አድርገው ቀጣዩ ውይይት ስለሚካሄድበት ሁኔታም መመሪያ ይቀበላሉ ተብሏል። ዩናይትድ ስቴትስ ለሆንዱራስ ዜጎች የተሰጠውን ጊዜያዊ ከለላ አቋረጠች። በዚሁ መሠረት ዩናይትድ ስቴትስ ውስጥ ወደ 20 ዓመታት ለኖሩ 57 ሺህ የሆንዱራስ ዜጎች የነበረው ጊዜያዊ ከለላ ነው የተሰረዘው። ይሁንና የዩናይትድ ስቴትሱ የአገር ውስጥ ደህንነት ጥበቃ መስሪያ ቤት ሆምላንድ ሴኪሪቲ ከአገር የማስወጫ ጊዜውን እንደ አውሮፓ አቆጣጠር እስከ ጥር 5 ቀን ማራዘሙን አስታውቋል። የሆንዱራስ መንግሥት ውሳኔውን ክፋት አዘል መሆኑን አመልክቶ ይህን ሁሉ ዜጋ ለመቀበል ከፍ ያለ ችግር እንደሚገጥመውም ጠቅሷል። ታዋቂው የሩሲያ ተቃዋሚ ፖለቲካ መሪና የፕሬዚዳንት ቭላዲሚር ፑቲን ተቀናቃኝ አሌክሲ ናቫልኒ ከሌሎች በመቶዎች የሚቆጠሩ ደጋፊዎቻቸው ጋር ዛሬ ቅዳሜ ታሰሩ። ናቫልኒ የታሰሩት ሞስኮና በሌሎች ወደ 90 ያህል የሩሲያ ከተሞች የተካሄዱትን የተቃውሞ ሰልፎች ተከትሎ ነው። ሰልፉ የተጠራው ቭላዲሚር ፑቲን ስልጣን የያዙበት በዓል ለአራተኛ ጊዜ መከበሩን ለመቃወም መሆኑ ታውቋል። ናቫልኒ የሞስኮውን ሰልፍ እንደተቀላቀሉ ነበር ከቅርብ ጓዳቸው ኒኮላ ሊያስኪን ጋር በፖሊስ ቁጥጥር ስር የዋሉት። ይህን ሰልፍ የታደሙ ከ350 ሰዎች በላይ ናቸው በመላ አገሪቱ የታሰሩት። ዝነኛና ታዋቂዋ አንዲት የፓኪስታን ድምፃዊት ባለፈው ወር በአንድ የሥራ ባልደረባዋ እንደደረሰባት የምትናገረውን ወሲባዊ ወከባ ለመቃወም የሚቱ ምልክትን አድርጋ በመታየቷ የአገሪቱን የመዝናኛ ዘርፍ ከፍተኛ አግራሞት ውስጥ ከታለች። ሚቱ በተለይም እዚህ ዩናይትድ ስቴትስ ውስጥ እኔም የዚህ ወከባ ሰለባ ነኝ ለማለት በአብዛኛው ሴቶች እየተጠቀሙበት ያለ መሆኑ ይታወቃል። እናም የፓኪስታኗ ድምፃዊት ሚሻ ሻፊ እኔም ይህን አገሬ ውስጥ ያለውን አጉል የዝምታ ባህል እሰብራለሁ ስትል በትዊተር ገልጣለች። ሐዋይ ደሴት ላይ ትናንት አርብ የደረሰው የእሳተ ገሞራ ፍንዳታ ብዙ የቀለጡ ድንጋዮችና ኮረብታዎችን በማሰራጨቱ የአካባቢው ነዋሪዎች ዛሬ ቅዳሜ በከፍተኛ ተጠንቀቅ ላይ ናቸው ተባለ። እሳተ ገሞራው በሬክተር መለኪያ 6.9 የተመዘገበ ርዕደ ምድር በመቀስቀሱም አያሌ የቀለጡ ቋጥኞች ከፍተኛ አደጋ ደቅነዋል። ቀደም ብሎም ሌላ 5.7 የተመዘገበ ርዕደ ምድር በትናንት ዕለት እንደደረሰ ተገልጧል። ዜናውን ያሰማችሁ አዲሱ አበበ ነኝ። ለሰዓቱ የተመደበ ሰዓት በዚሁ አበቃ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከፕሮግራም አቀናባሪ ብርሃን ኃይሉ ጋር እስከ ፕሮግራሙ ፍጻሜ ከምሽቱ 4 ሰዓት ድረስ አብረናችሁ እንዘልቃለን። አሁን ወደ ቀዳሚው የውይይት ክፍለ ጊዜ እንለፍ። በመግቢያ ያስተዋወቅነው ውይይት ነው ለኢትዮጵያ የፖለቲካ ችግሮች ዘላቂ መፍትሄ ለማስገኘት የሽግግር መንግስት ማቋቋም ፍጹም አስፈላጊ ነው በሚሉ በአንድ በኩል፣ በሌላ በኩል ደግሞ የሽግግር መንግስት ቢቋቋም ጥሩ ቢሆንም ክፍትና ሁሉን አሳታፊ መድረክ እስከተፈጠረ ብቸኛ መንገድ ላይሆን ይችላል በሚሉ ሁለት አንጋፋ ምሁራን መካከል የተካሄደ ውይይት ነው። ጡረታ ላይ የሚገኙትና ኒውዮርክ ከተማ የሚኖሩት የማህበራዊ ጥናት የቋንቋዎችና የስነ አምልኮ ጉዳዮች ምሁሩ ዶክተር ጌታቸው ኃይሌ በቅርቡ ባወጡት አጭር ጽሁፍ አዲሱን ጠቅላይ ሚኒስትር አብይ አህመድን ጀግና ብለው ጠርተው የገቧቸውን ቃሎች ለማክበር በህገ መንግስት ውስጥ መሻሻል አለባቸው የሚሏቸውንም አንቀጾች ተቋቁመዋል። በሌላ በኩል ደግሞ ሺካጎ የሚኖሩት የምጣኔ ሀብት መምህሩ ዶክተር ጌታቸው በጋሻውም ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍና አድናቆት ገልጸው ለኢትዮጵያ የሚያስፈልጋት ግን ጥገናዊ ማሻሻያዎች ሳይሆኑ መሰረታዊ ለውጥ ነው ይላሉ። የውይይታቸውን የመጀመሪያ ክፍል በትላንትናው ምሽት አቅርበናል። ሶሎሞን አባተ ነው ምሁራኑን ያወያየው። እንሆ ተከታዩን ሁለተኛ ክፍል።
እርግጥ ጠቅላይ ሚኒስትር መለስ ዜናዊ ለራሱ ያዘጋጀው ህግ ነበርና ያንን በሙሉ ወስዶ እጠቀምበታለሁ ብሎ ስልጣኑን አስረግጦ እየተናገረ ለማድረግ መሞከር አለበት። ግን የወያኔ ወታደራዊ ኃይል ድሮ ተገልለው የነበሩት እነ ስዬ አብርሃ እንኳ ወደ መቀሌ ተሰብስበው ተመልሶ አሁን አንድ ሁለት ሶስት ቀን በፊት ዝግ ስብሰባ አድርጎ በኒህ ጠቅላይ ሚኒስትር ላይ አድማ ሲመቱ እንደነበረ የሚወጡ መረጃዎች፣ ዜናዎች አሉ። እንቅፋት ለመሆን ለማሰናገል ሁለት ነገር፣ አንድ ውሳኔዎቹ በተግባር ሌሎች ኢትዮጵያ ውስጥ ለመሆን እንዳይችሉ ወታደርንና ሰኪው ደህንነትን በምንም አይነት እንደማይለቁለት፣ ሁለተኛ ደግሞ ትግራይን አስመልክቶ ምንም አይነት ውሳኔ ለማድረግ እንደማይችል በእነኚህ ሁለት ነገሮች ላይ ተስማምተው ወጥተዋል የሚል መረጃ አለ። እነኚህን ስንመለከት ጠቅላይ ሚኒስትር አብይ ትልቅ ፈተና ውስጥ መግባቱን ነው። እና ከዚህ ፈተና ውስጥ እንግዲህ እንዴት ይወጣል የሚባለው እኛ ጥርጣሬ የተሞላበት ምናምን ነገር ሳይሆን ሙሉ ድጋፋችንን ከሱ ጀርባ አድርገን ትግል ደግሞ ከትግል ወደኋላ እንዳንል ወስነን፣ ለምሳሌ አሁን የወርቅ ማዕድኑን በሻኪሾ አካባቢ እንደገና መልሰው ሊቆፍሩ ሲሉ ህዝቡ እንዴት እንደወጣ ታያላችሁ። የጊዜያዊ አዋጅ ወታደራዊ ወር አስቸኳይ አዋጅ እየተባለ ያንን እንኳ ጥሶ ወጥቶ ህይወቱን መስመር ላይ አስቀምጦ ህዝብ ይታገላል። ይሄንን ነው በየቦታው እያደረግን ዶክተር አብይን ለመርዳት እና የበለጠ ህዝባዊ ኃይል ዓለም አቀፋዊ ኃይልና ድጋፍ ኦልሬዲ አግኝቷል እና በእርምጃው እንዲቀጥል ለማድረግ ማስቻል እና ህዝባዊ ኃይልን ከጀርባው ለማሰለፍ በጣም መስራት ያለብን የሚመስለኝ። ከተጠራጠር ነው እናዳክመዋለን፣ ወያኔዎች ይረማመጡበታል።
ዶክተር ጌታቸው በጋሻው አሁን ከሰጡት ማብራሪያ አንድ መረጃ ነገር ተናግረዋል። የህወሀት መሪዎች አባላት ነባርም የአሁኖቹም ከዛ በተረፈ ደግሞ በተቃውሞ ጎራ እንኳን ተሰልፈው የሚገኙት ነው መቀሌ ላይ ተሰብስበው ወታደራዊውን ኃይል በህወሀት ዙሪያ ማጠናከር እንደሚያስፈልግ እየነገሩ ነው ያሉት። ምን ማስረጃ አለዎት ለዚህ ዶክተር ጌታቸው?
እንግዲህ እሱም በዚህ ነው ብዬ ይሄን የምጠቅሰው ሳይሆን በዜና አካባቢ ሪሊ አሁን ለመጥቀስ ባልገደድ ደስ ይለኛል፣ ግን ይሄ እውነታ እንደተፈጠረ የተሰማ መሆኑ ብቻ ተናግሬ ባልደስ ይለኛል።
ተጨባጭ መረጃ ነው አለኝ የሚሉት የሚያምኑት ምንጭ ነው?
አይደለም፣ የሰማሁትን ነው የምናገረው ያለው። እና እነሱ በሙሉ ትግራይ ውስጥ ተመልሶ መሰብሰባቸው እሱ ተጨባጭ ነው። እሱን ፕሮዲውስ እሱን ለማቅረብ ይቻላል፣ ግን እዛ ውስጥ ገብተው ምን ተነጋገሩ ለሚለው የወጣውን መረጃ ለመጥቀስ በአሁኑ ጊዜ ፈቃደኛ አይደለሁ።
እሺ ዶክተር ጌታቸው፣ እስቲ ወደ ፕሮፌሰር ጌታቸው ልመለስና እርስዎ ከፈቀዱለት ጥሩ ነው ብለዋል። እንግዲህ የኢህአደግን አመራር ማለቶ ይመስለኛል። እና ይሄ ማለት እስካሁን ድረስ ጥርጣሬ አለዎት ማለት ነው? ከዶክተር ጌታቸው በጋሻው በተለየ ሁኔታ ይሄ ማለት ምናልባት ዶክተር አብይ አህመድ እጃቸውን ተይዘው ሁሉ ሊሰሩ የሚችሉበት ሁኔታ ሊኖር እንደሚችል የሚጠቁም የሚያመላክት አስተያየት ሀሳብ ይመስለኛል። እንደዚህ ማለት ሆነው
እንግዲህ ስንጀምር እንዲያው ለውጥ መጣ የሚለውን ስሰማ ፍርሃት ይለኛል ያልኩት እነዚህ ሰዎች 27 ዓመት ሙሉ የገዙ 27 ዓመት ሙሉ የደለቡ 27 ዓመት ሙሉ ኢትዮጵያን የበዘበዙ እንዲያው በዚህ ለውጥ ምክንያት ተነስተው ስልጣኑን ይሰጡታል የሚለው ፍርሃት ነው ያለኝ እና ነገር ግን ሰውየው አሁን ዶክተር ጌታቸው እንደተናገረውም ቃሉን እንደማያጥፍ የማያጥፍ ጀግና ነው። አነጋገር ሁሉ የጀግኖች አነጋገር ነው እና የሚመለስላቸው አይደለም የሚል ሀሳብ ነው የጻፍኩትም አሁንም የማምንበት። ግን እነዚህ ሰዎች እንዴት አድርገው ነው አሁን የሚለቁት? እንዴት አድርገው ነው የሚለቁት? እነዚህ ሰዎች ጠባያቸውን ዶክተር ጌታቸው የበለጠ ከኔ የበለጠ ያውቃቸዋል። አብሯቸው ነበረ ህይወቱን ብዙ ረጅሙን ጊዜ ከእነሱ ጋር አሳልፏል። ደግሞ አሁንም በይበልጥ ይከታተላቸዋል። እና እነዚህ ሰዎች ለኢትዮጵያ ሊሰሩ አልመጡም፣ ለትግራይ ነበር ሊሰሩ የመጡት። አለቃቸውም ፊተኛው አለቃቸው እኛ ቅድሚያ የምንሰጠው ለትግራይ ነው፣ በኢኮኖሚውም በኩል የትግራዮችን የኢትዮጵያ ይሁዶች እናደርጋለን የሚል በግላጭ ነበር የሚናገረው። እና ደግሞ ጠላታችን ማን እንደሆነ እናውቀዋለን ብሎ የአማራውንና የክርስቲያኑን ሃይማኖት እንደተቃወመ የታወቀ ነው ይሄ ሁሉ። እና ይሄ ሁሉ እንዳለ ጥለው ይሄዳሉ ወይንስ ሀብታቸውንም ሆነ ስልጣናቸውን ጥለው ሄደው በሰላም እንኖራለን ወይ? አንዳንድ ሰዎች ለምሳሌ እንዴት ነው የሚሄዱት? ለሰሩት ወንጀል ሁሉ ገና መጠየቅ አለባቸው የሚሉ ሰዎች አሉ። ይህን የሚሉ ሰዎች ለኢትዮጵያ የሚያስቡ ሳይሆን እነሱ እዚያው እንዲጠናከሩ፣ ይሄ ከሆነ ምን አላቀቀን ብለው እንዲጠናከሩ የሚያደርጉ ሰዎች ይመስሉኛል። አነጋገራቸው ትክክል አነጋገር አይመስለኝም። እና እነዚህ ሰዎች ይለቁለታሉ? እኔ እሱ ለውጥ እንደፈለገ ያስታውቃል።
እሺ ዶክተር ጌታቸው፣ እስቲ ወደ ፕሮፌሰር ጌታቸው ልመለስና እርስዎ ከፈቀዱለት ጥሩ ነው ብለዋል። እንግዲህ የኢህአደግን አመራር ማለቶ ይመስለኛል። እና ይሄ ማለት እስካሁን ድረስ ጥርጣሬ አለዎት ማለት ነው? ከዶክተር ጌታቸው በጋሻው በተለየ ሁኔታ ይሄ ማለት ምናልባት ዶክተር አብይ አህመድ እጃቸውን ተይዘው ሁሉ ሊሰሩ የሚችሉበት ሁኔታ ሊኖር እንደሚችል የሚጠቁም የሚያመላክት አስተያየት ሀሳብ ይመስለኛል። እንደዚህ ማለት ሆነው
እንግዲህ ስንጀምር እንዲያው ለውጥ መጣ የሚለውን ስሰማ ፍርሃት ይለኛል ያልኩት እነዚህ ሰዎች 27 ዓመት ሙሉ የገዙ 27 ዓመት ሙሉ የደለቡ 27 ዓመት ሙሉ ኢትዮጵያን የበዘበዙ እንዲያው በዚህ ለውጥ ምክንያት ተነስተው ስልጣኑን ይሰጡታል የሚለው ፍርሃት ነው ያለኝ። እና ነገር ግን ሰውየው አሁን ዶክተር ጌታቸው እንደተናገረውም ቃሉን እንደማያጥፍ የማያጥፍ ጀግና ነው። አነጋገር ሁሉ የጀግኖች አነጋገር ነው እና የሚመለስላቸው አይደለም የሚል ሀሳብ ነው የጻፍኩትም አሁንም የማምንበት። ግን እነዚህ ሰዎች እንዴት አድርገው ነው አሁን የሚለቁት? እንዴት አድርገው ነው የሚለቁት? እነዚህ ሰዎች ጠባያቸውን ዶክተር ጌታቸው የበለጠ ከኔ የበለጠ ያውቃቸዋል። አብሯቸው ነበረ ህይወቱን ብዙ ረጅሙን ጊዜ ከእነሱ ጋር አሳልፏል። ደግሞ አሁንም በይበልጥ ይከታተላቸዋል። እና እነዚህ ሰዎች ለኢትዮጵያ ሊሰሩ አልመጡም። ለትግራይ ነበር ሊሰሩ የመጡት። አለቃቸውም ፊተኛው አለቃቸው እኛ ቅድሚያ የምንሰጠው ለትግራይ ነው፣ በኢኮኖሚውም በኩል የትግራዮችን የኢትዮጵያ ይሁዶች እናደርጋለን የሚል በግላጭ ነበር የሚናገረው። እና ደግሞ ጠላታችን ማን እንደሆነ እናውቀዋለን ብሎ የአማራውንና የክርስቲያኑን ሃይማኖት እንደተቃወመ የታወቀ ነው ይሄ ሁሉ። እና ይሄ ሁሉ እንዳለ ጥለው ይሄዳሉ ወይንስ ሀብታቸውንም ሆነ ስልጣናቸውን ጥለው ሄደው በሰላም እንኖራለን ወይ? አንዳንድ ሰዎች ለምሳሌ እንዴት ነው የሚሄዱት? ለሰሩት ወንጀል ሁሉ ገና መጠየቅ አለባቸው የሚሉ ሰዎች አሉ። ይህን የሚሉ ሰዎች ለኢትዮጵያ የሚያስቡ ሳይሆን እነሱ እዚያው እንዲጠናከሩ፣ ይሄ ከሆነ ምን አላቀቀን ብለው እንዲጠናከሩ የሚያደርጉ ሰዎች ይመስሉኛል። አነጋገራቸው ትክክል አነጋገር አይመስለኝም። እና እነዚህ ሰዎች ይለቁለታሉ? እኔ እሱ ለውጥ እንደፈለገ ያስታውቃል። እዚያም ጽሁፉም ላይ ቢሆን ያንን ድጋፍ በፍጹም ወደኋላ አላስቀረሁም። በእኔ በኩል አሁን ብቻ ሳይሆን ወደፊትም ልክ አሁን ዶክተር ጌታቸው እንዳለው በየጊዜው የድጋፍን ሀሳብ ማቅረብ ያስፈልጋል። እና ሰውየው ደግሞ ጀግና ነው፣ ደጋግሜ ጀግና ሰው ነው ብያለሁ። ጀግንነቱ ያው እነሱ ፊት እነሱ ሊሰሙት የማይፈልጉትን ነገር ተናግሯል። ደግሞም ገብቶታል፣ ኢትዮጵያዊነቱ ገብቶታል። የኢትዮጵያ ታሪክ የእኛ ታሪክ መሆኑን የእሱም ታሪክ የሁላችንም ታሪክ መሆኑ ገብቶታል። እና የኢትዮጵያን ታሪክ መካድ ራስን ማራቆት እንደሆነ ሁሉ ገብቶታል። እና ይህንን ይዞ ወደፊት ይራመዳል። እነሱ በዚህ ጊዜ ምንድን ነው የሚያደርጉት? ያ ነው እኔ እንግዲህ አሁን በፍርሃት ላይ ያለሁት። ምንድን ነው የሚያደርጉት? ዝም ብለው ተሸንፈው ይሄዳሉ ወይንስ ደግሞ አልሞት ባይ ተጋዳይ ብለው እዚያው ይፍጨረጨራሉ? እንዴት ነው የሚያደርጉት? እሱ ነው ለእኔ ግልጽ ያልሆነልኝ።
እስቲ ትንሽ እዚህ ጋር ለያዞትና ዝም ብሎ ተሸንፎ መሄድ ማለትና መፍጨርጨር ማለት እስቲ ፈታ አድርጉት። ውስጣቸው ምንድን ነው ያለው እነዚህ አባባሎች ውስጥ?
ሀብታቸው አዲስ አበባ ላይ በአውሮፓ በሌላውም ቦታ ተቀምጧል አለ። ዓለም አቀፍ ድርጅቶች ሁሉ ያውቃሉ ሀብቱን የት እንደወሰዱት እና ያንን ሁሉ ጥለው ይሄዳሉ ወይ? ሁለተኛ ደግሞ ለሀብታቸው ብቻ ሳይሆን ለነፍሳቸውም ለሕይወታቸውም ያሰጋቸዋል በሰላም መሄድ ከኢትዮጵያ ጋር በርቅ ለመሄድ ይሄንን ፈቅደንላቸዋል። በተለየ በምርጫ ጊዜ ተሸንፈናል ብለው ቢሄዱ ሰላማዊ መንገድ ሊሆን ይችላል። አለዚያ ግን ተገፍትረው የሚወጡ ከሆነ አንገፈተርም ማለታቸው አይቀርም ማለቴ ነው።
ስልጣን ቢለቁ ማለት ሆነው?
አዎ፣ ስልጣን የለቀቀ እንደሆነ ለፍርድ የመቅረብ ፍርሃት አለ። የሰሩት ወንጀል እኮ ኢትዮጵያ ውስጥ ተደርጎ የማይታወቅ አይነት ወንጀል ነው የተጻፈውንና የሆነውን ስናነብ እና ያንን ሁሉ ወንጀል እንዴት አድርገን ነው ሳንጠየቅበት እናልፋለን ወይ ብለው የፍርሃት ሊኖር ይችላል። እና ለዚህ ነው ይፍጨረጨራሉ ያልኩት።
ምን ማለት ነው መፍጨርጨር ማለትስ?
ይታገላሉ፣ ይዋጋሉ፣ ወታደራቸው እንደገና ወታደራዊ አገዛዝ ይዘረጉበታል እና በዚያን ጊዜ ከህዝቡ ጋር ህዝቡ ደግሞ ከወታደር ጋር መታገል እንደገና ሌላ 27 ዓመት ወይንም ደግሞ  30 ዓመት የሚፈጅ ትግል ውስጥ መግባት ማለት ነው። እና ይሄ ሊሆን ይችላል እነሱ በሰላም ካልሄዱ። በሰላም ደግሞ ሲሄዱ እንዴት ነው ያን የሰላም አካሄዳቸውን እኛም ብንሆን መርዳት አለብን። በሰላም እንዲሄዱ እኛም መርዳት አለብን እንጂ መፋጠጡ ላይ የሚያጫርሰን ይመስለኛል።
በሰላም መሄድ የሚሉትን ነገር ፕሮፌሰር፣ መለወጥስ አድርገን ልንወስደው እንችላለን? የስርዓት ለውጥ ቢመጣና የግለሰቦች ሳይሆን የስርዓት ለውጥ ቢመጣና በዚህ ስርዓት ውስጥ ያሉ ሰዎች ሁኔታቸው እየታየ ህዝብ እየገመገማቸው ወደ ማገልገል ቢቀጥሉ ይህንን ከመሄድ ጋር ያመሳስሉታል? በነገራችን ላይ ዶክተር ጌታቸው በጋሻው ወደ እርስዎም ይዤ ነው የምመጣው ይህንን ጥያቄ እና እያሰቡ ይቆዩኝ። እርስዎም
እንግዲህ አሁን አንዱ ብዙ ሰዎች የሚሉት የሽግግር መንግስት እናቋቁም ነው የሚሉት።
ጽሁፎም ውስጥ ገልጸዋል ይህንን እርስዎ።
የሽግግር መንግስት እናቋቁም ማለት እስከ ዛሬ ድረስ የገዛ ነው ያለ ህግ ነው የሚል ነገር ስለሚመጣባቸው የሽግግር መንግስት እንዲቋቋም አይፈልጉም። ስለዚህ ሊያረጉ የሚችሉት የሚቀጥለው ይህም ደግሞ ዶክተር አብይ ሊያስተካክለው የሚችል ነው፣ የውድድሩን መንገድ መክፈት አለበት እና በዚያን ጊዜ የምርጫ ቦርዱ ራሱን የቻለ ይሆናል። ኢንተርናሽናል ተቆጣጣሪዎች፣ ታዛቢዎች ይኖራሉ። ተወዳዳሪዎቹም የራሳቸው ታዛቢ ይኖራቸዋል። በዚያ ላይ ያንን መፍቀድ አለባቸው። ያንን ከፈቀዱ በምርጫው ላይ ሊሸነፉም ይችላሉና ያ እድል መሰጠት አለበት ለነሱ። የሚያዋጣው እኔ እንደሚመስለኝ ለሁሉም ለቀውም ለመሄድ ለመሸነፍ ማለት ለቀው መሄድ ማለት መሸነፍና ስልጣኑን ለሚቀጥለው አሸናፊ ፓርቲ መልቀቅ ማለት ነው። ያንን ያደረጉ እንደሆነ ለነሱም የጎበዝ መውጫ የጎበዝ በር የሚባል አለ። በዛ በኩል ሊወጡ ይችላሉ።
ነጻና ፍትሃዊ ምርጫ ተደርጎ ኢህአዴግ ቢያሸንፍ ይሄንንስ እንደመሄድ ይቆጥሩታል እርሶ?
አዎ ቆጥረዋለሁ። እነሱ ካሸነፉ በነጻ ካሸነፉ ተለወጡ ማለት ነው። ህዝብ ተቀበላቸው ማለት ነው። ካሸነፉ እያጨበጨብኩ እቀበላቸዋለሁ።
ዶክተር ጌታቸው በጋሻው፣
በመጀመሪያ አንድ ማስተካከያ ልናገር። ፕሮፌሰር ጌታቸው አይለ አሁን ጌታቸው ከኔ የበለጠ እነሱን ያውቃቸዋል። ከነሱ ጋር ብዙ ቆይቷል ይኖሯል።
ምናልባት በትግሉ መስክ ያሳለፉትን ህይወት ማለታቸው ይመስለኛል። ፕሮፌሰር
እሱ ገብታም ግልጽ ለማድረግ ነው። በእርግጥ በተማሪዎች እንቅስቃሴ ጊዜ አብረን ሰርተናል ከነኚህ ሰዎች እና መሪዎቹ ከሞላ ጎደል ከፈጣሪዎቹ እስካሁን ካሉት መሪዎቻቸው ጋር እንተዋወቃለን። ያ በተማሪነት ጊዜያችን ሆኖ ግን ድርጅት አቋቁመው የትግራይ ነጻ አውጪ ድርጅት ብሎ ከመጡ በኋላ የምንተዋወቀው ካለ በጦርነት ነው።
እንግዲህ እንደ መሰለኝ ይቅርታ፣ ትንሽ ግንዛቤ ሳንፈጥር እንዳንሄድ እነዚህን ሰዎች ከተማሪነት ከወጣትነት በትግል ዘመን ጀምሮ ስለሚያውቋቸው ስነ ልቦናቸውን ቢያንስ ቢያንስ ይረዳሉ ከማለት ይመስለኛል። እስቲ ባጭሩ እዚህ ጋር ፕሮፌሰር ጌታቸው።
የለም ከእነሱ ጋር ተባብሮ ሰርቷል ከሚል ወደሚል አቅጣጫ እንዳይሄድ ይሄን
ይቅርታ ወደዚያ አላልኩም። አይደለም ክፋታቸውን ያውቀዋል ነው።
ገብቶኛል። እሱ በጣም ትክክል ነው። አውቃቸዋለሁ። በሌላ መድረክም ላይ ቀርቤ ከዶክተር አረጋዊ በርሄ ጋር ስከራከር እነኝን ሁሉ ቆጥሬ ስንከራከር ነበር። ግዴላ እና ይሄ ነው እሱ ከሆነ እንዲሁ በአጠቃላይ የዶክተር አብይ መምጣት ለህወሓት ትልቅ እድል ነበር። በጣም ትልቅ እድል፣ ደህና የመውጫ በር የሚሰጣቸው እነሱም ከኢትዮጵያ ህዝብ ጋር ታርቀው ከስርዓቱ ከመድረኩም ራሳቸውን ለማግለል ወይንም ደግሞ ጥሩ ተጫዋቾች ከሆኑ አዲስ ከሚፈጠረው ስርዓት ጋር ለመሄድ እድል የሚሰጣቸው ነው። በመልካም ልብ ቢጫወቱ ኖሮ ብዬ አስባለሁ። ለምን ሲባል የኢትዮጵያ ህዝብ የጠየቀው አንድ ነገር ነው። መሰረታዊ የስርዓት ለውጥ ነው የጠየቀው። የስርዓት ይሄ በህወሓት የኢትዮጵያ ህዝብ ላይ የተጫነው ኤትኒክ ፌዴራሊዝም፣
ጎሳ ላይ የተመሰረተ
ፌዴራሊዝም፣ ጎሳ ተኮር ፌዴራሊዝም፣ ያንን ሳንክሽን ወይም ያንን ደግሞ የሚፈቅድ ህገ መንግስት፣ በዚህ ህገ መንግስት ውስጥ ኢትዮጵያ በተፈለገ ጊዜ ልትፈነዳ የምትችል አገር፣ የፈለገው ተነስቶ ጓዙን ጠቅልሎ እኔ ከኢትዮጵያ ውጪ ነኝ ብሎ ሊሄድ የሚችልበት፣ የኢትዮጵያን ህዝብ እርስ በርስ በድንበር ግጭት የሚያፋጅ እስከ ዛሬ ድረስ ይሄንን ህገ መንግስት አሽቀንጥሮ ጥሎ ሌላ በህዝብ ሙሉ ፈቃድ ላይ በከፍተኛ ብሔራዊ የፖለቲካና የኢኮኖሚ መድረክ ላይ የሚወዳደሩ የፖለቲካ ሀሳቦች መጥተው በህዝብ የሚመረጡ ድርጅቶች የአገሪቱን ብሔራዊ መንግስት እንዲመሰርቱ ነው። ዶክተር አብይ ይሄን ካልተረዳ ጨዋታው አልገባውም። ግን ይሄ ከዚህ አልፎ ነው የሚረዳው እና ስለዚህ ያንን ማድረግ አለበት። እኔ እንግዲህ ከሙሉ ክብር ጋር ይቅርታ እየጠየቁ ከፕሮፌሰር ጌታቸው ጋር አሁን የምለየው ይሄ ምርጫ ነጻና ፍትሐዊ ምርጫ በኢህአዴግ ስር መካሄዱን ፈጽሞ በጣም እቃወማለሁ። ብዙ ይሄ የኢትዮጵያ ህዝብ ካነሳውም ጥያቄ ጋር አይሄድም። ያንን የኢትዮጵያን ህዝብ ፍላጎትም አይመልስም። ይልቅ መቼም በአንድ ቀን ተለውጦ ሌላ ውስጥ ለመግባት አይቻልም። ሂደት ይኖራል። ያ ሂደት ይሄን መሰረታዊ ስርዓታዊ ለውጥ የሚያመጣው ሂደት ምንድን ነው መሆን ያለበት ለሚለው ከኢህአዴግ መንግስት ቁጥጥር ውጪ የሆነ የህዝብ ነጻና ፍትሐዊ ምርጫ እንዲደረግ ነው። ለዚህኛው መንገዱ ምንድን ነው? የሽግግር ሁሉንም የኢትዮጵያ የፖለቲካ ኃይሎች በውጪ በውስጥ ሳይባል ጦር ያነሳ በሰላም ብቻ የሚባል ነገር ሳያነሳ መብቱ ደህንነቱ ከተጠበቀ ማንኛውም የኢትዮጵያ የፖለቲካ ኃይል ጠመንጃ አያነሳም፣ ገሎ ለመሞት አይፈልግም። እና አትችልም ሲባል ነው ጦር የሚያነሳው። ስለዚህ አሁን ለምሳሌ እንደ አርበኞች ግንቦት ሰባት ይሄ መንግስት በምንም አይነት ስልጣን አይለቅምና እና ባስፈለገው መንገድ በህዝባዊ ትግልና በጦር ሄጄ በቃ ይሄን ስርዓት አስወግጄ ህዝብን ለነጻነት ላብቃ ብሎ ሲናገር ተገዶ ነው፣ ወዶ አይደለም። ስለዚህ ግን መብቱ ቢከበርለት ጠመንጃውን አስቀምጦ በሰላም የማይወዳደርበት ምንም ምክንያት አይኖርም። ስለዚህ ዶክተር አብይ አሁን ማድረግ ያለባቸው ይሄንን ነው። የሁሉም የኢትዮጵያ የፖለቲካ ድርጅቶች ሙሉ ነጻነትና ደህንነት ተጠብቆ አገራቸው ውስጥ ገብተው በሰላም እንዲሰሩ፣ እንዲያስተምሩ፣ እንዲያደራጁ መፍቀድ፣ እስከዛ ድረስ መኖር ያለባቸውን ህብረተሰባዊ ሰርቪሶች አገልግሎቶችን ማስቀጠል፣ የአገሪቱን ዳር ድንበር ማስጠበቅ እንጂ ዲፌንስ ወይም መከላከያ ኃይሉን ህዝብ ላይ ማስቀመጥ አይደለም፣ ወይም በህዝብ ላይ ማዝመት አይደለም። ይሄ ማለት አሁን ያለውን የአስቸኳይ ጊዜያዊ አዋጅን ማንሳት፣ የታሰሩ የፖለቲካ እስረኞችን መፍታት፣ እነኚህ ህገወጥ ናቸው የተባሉትን የፖለቲካ ድርጅቶች ህጋዊ ማድረግ እና በህዝብ ላይ ተጫኑትን ጨቋኝ በየጊዜው ተጨማሪ ህጎች ከህገ መንግስቱም ውጪ ተጨማሪ ህጎች እነኚህ ማስነሳት እና ግዚያቸው እስከሚሄድ ድረስ ይሄን ያደረጉ የፖለቲካ ድርጅቶቻችን እንዲተዋወቁ፣ ሐሳብ ለሐሳብ እንዲግባቡ፣ ይሄ ኢህአዴግ አባላትን ሁሉ የሚጨምር ነው ይሄ ሐሳብ እንዲያደርጉ፣ በሰላም እንዲከራከሩ እና ጥሩ ሐሳቦች ጎልተው እንዲወጡ፣ ከዛ ቀጥለው ይሄን የሽግግር መንግስት የሚፈጥር አካል በነጻ ወገንተኛ ያልሆኑ የኢትዮጵያ ሽማግሌዎች፣ ታላላቅ ሰዎች፣ ምሁራን፣ የሃይማኖት መሪዎች፣ የሲቪክ ማህበረሰባዊ ድርጅቶች መሪዎች ያሉበት ኮሚሽን አቋቁመው የዚህ የጨዋታውን ህግ የሚፈጥሩ የሚነድፉ አድርገው ከሁሉም የሚወጣ የሽግግር መንግስት ማድረግ። ይሄ የሽግግር መንግስት የሚባለው ደግሞ ማንኛውም መደበኛ መንግስት ከሚሰራቸው በተጨማሪ የሚሰራው አዲስ የአገሪቱን ህገ መንግስት ማስነደፍ እና የኢትዮጵያ ህዝብ በዛ ላይ ድምፁን እንዲሰጥ በህዝብ ድምፅ የሚጸድቅ ይሆናል። በዛ መሰረት የፖለቲካ ድርጅቶች ተወዳድረው አሸናፊ ፓርቲ የኢትዮጵያ ብሔራዊ መንግስት የሚመሰረት ነው። ያለበለዚያ ኢህአዴግ ባቋቋመው የምርጫ ኮሚሽን፣ ኢህአዴግ በፈጠረው አሳሪ ህጎች፣ በየቦታው መዋቅሩን ያለው ገንዘቡን ኃይሉን ያለው ኢህአዴግ፣ እነኚህ ሌሎቹ የኢትዮጵያ የፖለቲካ ተቃዋሚ ድርጅቶች እንዴት አድርገው ከዛ ጋር ሊወዳደሩ ይችላሉ? አሁንም ኃይል በኢህአዴግ እጅ አስቀምጦ ነጻና ፍትሐዊ ውድድር ሊደረግ አይችልም። የኢትዮጵያ የፖለቲካ ድርጅቶች ይሄን በጣም መቃወም ያለባቸው ይመስለኛል። እኔ መምህሬ ፕሮፌሰር ጌታቸው ኃይሌ በዚህ ላይ እንደገና አስበው እንደው ሌላ ቢሉን እንጂ ይሄ አሁን በኢህአዴግ ስር የሚደረግ ምርጫ አብይ እንዲያካሄደው ማለት ትግሉን መልሶ ይጎዳዋል ብዬ ነው የምገምተው።
ዶክተር ጌታቸው እሺ ይጨርሱታል። ጨረሱት ሀሳብ ካለ
እና ይሄ ሁኔታ ከተፈጠረ ህወሓት ከኢትዮጵያ ህዝብ ጋር እየታረቀ ነው እየሄደ ያለው ማለት ነው። ለዚህ ጥሩ መንገድ ጀምረዋል ዶክተር አብይ። አቶ ኃይለ ማርያም ደሳለኝን ሸልመው አሞግሰው ነው የለቀቋቸው። ግን አብዛኛው የኢትዮጵያ ህዝብ በተለይ ኦሮሞና አማራው ያለቀው የተፈጀው አቶ ኃይለ ማርያም ደሳለኝ ጠቅላይ ሚኒስትር ሆኖ ነው፣ በእሳቸው ትእዛዝ ስር ነው። ማን ነው አቶ ፈጌሳ የዲፌንስ ሚኒስትር የመከላከያ ሚኒስቴር የነበሩ
አቶ ሲራጅ ፈርጌሳ?
አዎ ሲራጅ ፈርጌሳ እሳቸው ናቸው። አንደኛውን፣ ሁለተኛውን፣ ሶስተኛውን አስቸኳይ ጊዜ አዋጅ የኮማንድ ፖስት የሚባለውን እያዘዙ ህዝብ የተፈልጀው በአቶ ኃይለማርያም ደሳለኝ ስር ነው። እነ አቶ ሽፈራው ሽጉጤ ህዝብን ሲያፈናቅሉ የነበሩ እና እነ ይሄ ወታደሩ የኢትዮጵያ ዲፌንስ መከላከያ ኃይል የሚባለው የኢትዮጵያን ህዝብ እንደዚህ እንደ እቃ እንደ እንጨት እየቆረጠው እየገደለው እየኖረው በአቶ ኃይለማርያም ደሳለኝ ስር ነው። አቶ ኃይለማርያም ደሳለኝ ትእዛዝ ሰጥቻለሁ ብለዋል። እኒህ ሰውዬ በነጻ የሚለቁ ጠቅላይ ሚኒስትር መሀሪ ናቸው እና ለተቀሩት የወያኔ መሪዎችም እንደዚሁ በሰላም ከእንግዲህ ህዝብ ማንገድል ከሆነ ስልጣንን በሰላማዊና በዲሞክራሲያዊ መንገድ የምናስተላልፍ ከሆነ የለም በነጻነት አገራችሁ ውስጥ ልትኖሩ ትችላላችሁ የሚል መልእክት ነው እየላኩ ያሉ። እኔ ብሆን ይሄን ነው የምረዳው። ስለዚህ ከአሁኑ ጨዋታዬን ማስተካከል ይኖርብኛል ወደፊት። አሁን ፕሮፌሰር የጠቀሷቸው ንብረቶቹ በሙሉ ይዞ ለመቀመጥ ወይ ምንም ሳይነኩ ለመኖር የሚያስቡ ከሆነ ህጉ ፍትሃዊ በሆነ መንገድ ነገሮችን እየተመለከተ እነኚህ ሰዎች በሰላም ሊኖሩ የሚችሉበት ያላግባብ የወሰዷቸው ንብረቶች ወደ ህዝብ የሚመለሱበት ሁኔታዎች እየተፈጠረ ሊካሄድ ይችላል። ያለበለዚያ አሁን ከእንግዲህ እየገደሉ በጉልበት በኃይል የኢትዮጵያ ህዝብ ላይ ለመኖር ከፈለጉ በርግጥ ነው ብዙ አማራዎችን፣ ብዙ ኦሮሞዎችን፣ ብዙ ጉራጌዎችን ብዙ ለመግደል ይችላሉ። ግን ይሄ ህዝብ ተገሎ አያልቅም እና እነሱ ራሳቸው የሚጠፉበት የሚገደሉበት ሁኔታ ነው የሚጋብዙት። እና ይሄን ያህል ደደብ የሚሆኑ አይመስለኝም። እና በሰላም ለመውረድ መንገድ ተበጅቶላቸው ኢትዮጵያ ውስጥ ለመኖር ከፈለጉ ወይ ተሰደው ገንዘባቸውን የላኩበት አገር ለመኖር ከፈለጉ ሌላ ምንም አማራጭ የላቸው። እግዜር እንኳን አብይን አመጣልን ማለት ነው ያለባቸው የሚመስለኝ።
ዶክተር ጌታቸው ኃይሌ በዚህ ጽሑፋቸው ውስጥ እርስዎ ያነሱትን ሐሳብ አንስተዋል፣ ፈትሸውታል። የሽግግር መንግሥት ማቋቋም ቢቻል ጥሩ ነው፣ ግን አይቻልም፣ መፍትሔም አያስገኝም። መጀመሪያውኑ ኢህአደግ ምንም ጫና ቢበዛበት የሽግግር መንግሥት እንዲቋቋም አይፈቅድም ብለዋል። ይሄ እንግዲህ ኢህአደግ ራሱ የሚናገረው ነው፣ በአቋም ደረጃ የሚገልጸው ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሚባል ምንም አይነት ይሁን ምንም በሕገ መንግሥት ላይ የተመሠረተ ሪፐብሊክ አለ። የሽግግር መንግሥት ይቋቋም ማለት ሪፐብሊኩ ይፍረስ ማለት ነው። ይሄ ነው ዶክተር ጌታቸው አቋሙ። ዶክተር ጌታቸው በጋሻውን ማለት ነው። እሺ። እና ይሄ ነው አቋሙ፣ ሪፐብሊኩ ካልፈረሰ ለውጥ አይመጣም በኢትዮጵያ ነው የሚሉት።
እኔ አዎ።
ፕሮፌሰር ጌታቸው በጋሻው ለምን ይህን እንዳሉ ቆየት ብለው ይነግሩናል። ፕሮፌሰር ጌታቸው ኃይሌስ በዚህ ላይ ምን አይነት አቋም ይኖራቸው ይሆን? ሁለቱም ተመልሰው የሚያስረዱበትን አድማጮች እናስከትላለን። ከዚያ በፊት ግን በሙዚቃ ፋታ እንወስድና ወደ ውይይቱ እንመለሳለን።
ናንዴና Malit kukupana Of kapane fana Esa Ishan kapana Rashma kalai kankoto dildila agosan tashagro tabale bulbula begamone kremt betahai damna kasin kazematan waintana kabana sham 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 kabana sham 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 kabana sham sham
ዶክተር ጌታቸው ኃይሌ በዚህ ጽሑፋቸው ውስጥ እርስዎ ያነሱትን ሐሳብ አንስተዋል፣ ፈትሸውታል። የሽግግር መንግሥት ማቋቋም ቢቻል ጥሩ ነው፣ ግን አይቻልም፣ መፍትሔም አያስገኝም። መጀመሪያውኑ ኢህአደግ ምንም ጫና ቢበዛበት የሽግግር መንግሥት እንዲቋቋም አይፈቅድም ብለዋል። ይሄ እንግዲህ ኢህአደግ ራሱ የሚናገረው ነው፣ በአቋም ደረጃ የሚገልጸው ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሚባል ምንም አይነት ይሁን ምንም በሕገ መንግሥት ላይ የተመሠረተ ሪፐብሊክ አለ። የሽግግር መንግሥት ይቋቋም ማለት ሪፐብሊኩ ይፍረስ ማለት ነው። ይሄ ነው ዶክተር ጌታቸው አቋሙ። ዶክተር ጌታቸው በጋሻውን ማለት ነው።
አዎ
ይሄ ነው አቋሙ። ሪፐብሊኩ ካልፈረሰ ለውጥ አይመጣም በኢትዮጵያ ነው የሚሉት።
እኔ አዎ።
ለመሆኑ አሁን እኚህ አዲስ መሪ ከአዲስ አስተሳሰባቸው ጋር ዓለም አቀፍ ታዛቢዎች ባሉበት ተቃዋሚዎችን ጋብዘዋል ወደ ኢትዮጵያ? እንደውም ተቃዋሚ ብለው አይደለም ሲጠሯቸው የምንሰማው፣ አማራጭ እያሉ ነው የሚጠሯቸው፣ ተፎካካሪ እያሉ ነው የሚጠሯቸው። ውጪ የሚንቀሳቀሱ መገናኛ ብዙሃን ሁሉ አዲስ አበባ ላይ ቢሮአቸውን አድርገው እንዲሰሩ ጋብዘዋል። በዚህ አይነት ሁኔታ ክፍት የሆነ አሰራር ለፍተሻ የተመቸ ለዓለም አቀፍም ለሀገር አቀፍም፣ ቅድም እርስዎ የጠቀሷቸውን የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ የወጣቶች ተወካዮች፣ የሴቶች ተወካዮች፣ ሌሎችም ሁሉ የተሳተፉበት መድረክ ተከፍቶ ሪፐብሊኩ ሳይፈርስ ወደ ለውጥ መሄድስ አይቻልም? በዚህ ላይ ጨርሶ ተስፋ ቆርጠዋል? ዶክተር ጌታቸው በጋሻው እንደ ምሁር ብቻ አይደለም ይህን ጥያቄ የምጠይቁት፣ የፖለቲካ ድርጅቶች መሪም ስለሆኑ ጭምር ነው።
የፖለቲካ ድርጅቶች መሪ አይደለሁም፣ ግን ከነሱ
እንግዲህ የሚንቀሳቀሱባቸው መድረኮች አሉ።
ዋናው ነገር የዚህ የሪፐብሊኩ መፍረስ በሁለት መንገድ ነው የሚሆነው። አንደኛው በሰላማዊ መንገድ ባሉት የፖለቲካ ድርጅቶች ሀሳብ ስምምነት ላይ የተመሰረቱ መሰረታዊ የህገ መንግስት ለውጥ ያንም በተግባር የማድረግ በሂደት አንድ ይሄ ነው።
አሁን ይሄ በነገራችን ላይ በዶክተር ጌታቸው ኃይሌ ጽሁፍ አንድ ሁለት እያሉ ያነሷቸው ነጥቦች አሉ። እንደው በግምገማ ውስጥ እነሱን ግምት ውስጥ እንዲያስገቡ ብዬ ነው።
እሺ፣ የሽግግር መንግስት ቢመጣ ጥሩ ነው ግን አይቻልም ነው ያሉት። የሽግግር መንግስት ለመምጣት ካልተቻለ በምርጫው ደግሞ የኢትዮጵያን ህዝብ ጥቅም እና ፍላጎት የሚያንጸባርቅ ለውጥ ሊመጣ አይችልም ማለት ነው። አሁንም ወያኔዎች ናቸው ይህንን የሚወስኑት እና ይሄኛው እንዴት አብሮ እንደሚሄድ አላውቅም። ዋናው ነገር ወያኔ የኢትዮጵያን ህዝብ ፍላጎት እንደማያከብር ያለፈው የ1997 ምርጫ እሱ ያሳያል። ከዛ በኋላ ሁለት ጊዜ አንዴ በ96 አንዴ በ100% በቃ አሸንፈናል ብሎ እየሄዱ ያሉትን ማስታወሱ ይጠቅማል። ስለዚህ ነጻና ፍትሐዊ ምርጫ ሊመጣ ይችልና የኢትዮጵያን ህዝብ ፍላጎት ይመልሳል ብሎ ለማመን ከባድ ነው። አሁን ግን ያለው ምንድን ነው? የትግል ጊዜ ነው። ይሄ ነገር የሚለወጠው በኢትዮጵያ ህዝብ ትግል ነው። ህዝቡ የስርዓት ለውጥ ነው የምንፈልገው። የስርዓት ለውጥ ማለት ህገ መንግስቱ ጨምሮ ነው ያለው ስርዓት መሰረት አሁን ያለው ህገ መንግስት ነው። ይሄ አልተስማማንም፣ ይሄንን ነው ለመለወጥ የምንፈልገው ነው ያሉት። ኮንስቲትዩሽን ወይ ህገ መንግስቱን ጥለውታል፣ አይፈልጉም። ይሄ ብቻ ነው የኢትዮጵያን ህዝብ ወደ ቤት ውስጥ ለመመለስ የሚችለው ከትግሉ ሜዳ። ይሄ ካልተሟላ ያው ትግሉ ይቀጥላል፣ ወደ ባሰ የስርዓት መፍረስ ሲቪል ዎር ወይም ህዝባዊ ጦርነቶች መነሳት ማለት ነው። ወደዛ ነው የሚወስድ እና በአንድ በኩል ለወያኔዎች አሁን ዶክተር አብይ እንኳን ደህና መጣ ብለው እሱ የሚሄድበትን መንገድ ማቃናት እንጂ አሁን ተሰብስበው የወሰኑት አይነት ውሳኔ እነሱን የሚያጠፋ ነው፣ አገሪቱንም እሳት ላይ የሚጥል ነው የሚሆነው እና ከዛ እንዲመለሱ ብዙዎች መምከር አለባቸው። በዚህ በኩል ለውጡን የምንፈልግ ሰዎች ደግሞ የሀሳብ አንድነት ማሳደግ ያለብን ይመስለኛል። አንድ ይሄ ነው። ለዚህ አሁን በሲያትል ላይ የተደረገው የኢትዮጵያ ፖለቲካ ድርጅቶች አገራዊ ስምምነት ወይም መግባባት ጥሩ ጅምር ነው። ዶክተር አብይ ገብታችሁ ስሩ ማለት ብቻ አይደለም፣ ገብቶ ለመስራት ሰዎች በነጻነት ለመኖር መቻል አለባቸው፣ ደህንነታቸው እንዲረጋገጥላቸው ያስፈልጋል። ያንን ያድርጉ እና ስለዚህ መልካም መነጋገር እና የሀሳብ አንድነቶች እየተመሰረቱ ይሄዳሉ። ከዛ በኋላ ይሄ ህገ መንግስት ተቀይሮ ለኢትዮጵያ የሚሆን ህገ መንግስት ረቆ በኢትዮጵያ ህዝብ ድምፅ ጸድቆ በዛ መሰረት የአገር ቅርጽ የኢትዮጵያ አስተዳደራዊ ቅርጽ ሁሉ በዛ በህገ መንግስት ላይ ተወስኖ ሰላማዊ ምርጫዎች ተደርጎ ብሔራዊ መንግስት ይመሰረታል። ምናልባት ማን ያውቃል አሁን ያለውን ስርዓት የኢትዮጵያ እሱ ይሻለኛል ካለ በነጻ ምርጫ እውነት በዛ በሽግግር መንግስት ስር በሚደረገው ነጻ እና ፍትሐዊ ምርጫ ተደርጎ ኢትዮጵያ ህዝብ ከወሰነ ወያኔ ይሄንን እንደ ፕሮግራሙ ይዞ ሊቀርብ ይችላል። ያንን ለማስወሰን ከቻለ የግድ የህዝብ ድምፅ ነው መቀበል ይኖርብናል። ግን በኢህአዴግ ስር ሳይሆን ከኢህአዴግ ነጻ በሆነ ከሁሉም የህብረተሰቡ ክፍል ከሁሉም የፖለቲካ ድርጅቶች የተውጣጣ የትራንዚሽን ወይም የሽግግር ጊዜ መንግስት መቻል አለበት። አመኔታንም የሚኖረው እንደዛ ሲሆን ነው እንጂ የፈለገውን የውጪ ፈረንጆች አስገባን ምናምን ይበሉ ለተመልካችነት አይሰራም። የኢትዮጵያ ህዝብ ብዙ ጊዜ ተነድፏል በዚህ እና አይቀበልም ይሄን መቀበልም የለበትም።
እሺ ዶክተር ጌታቸው ኃይሌ።
ዶክተር ጌታቸው አቶ ሰለሞን የጻፍኩትን ያስተካከልክ ስላቀረብክልኝ አመሰግናለሁ። ዶክተር ጌታቸው ጋራ ተለያየንበት የትጋ እንደሆነ አልገባኝም። በነጻ ምርጫ ይደረግ በሚልበት ጊዜ በወያኔዎች ተቆጣጣሪነት ማለት አይደለም። ዶክተር አብይ አሁን ታዛቢዎች ካስቀመጠ የነጻ ምርጫ ቦርድ ካቋቋመ እና ምርጫው ላይ ለመሳተፍ ከቻልን በነጻ የወያኔ እጅ ወይንም ደግሞ የኢህአዴግ እጅ በሌለበት ምርጫ ከተደረገ ዶክተር ጌታቸውና እኔ የምንለው ተመሳሳይ ነው የመሰለኝ። ግን ወያኔዎች እየተቆጣጠሩት ኢህአዴግ እየተቆጣጠረው የሚሄድ ምርጫ አልቀበልም እኔ።
ይሄ ማለት እኮ እስካሁን ድረስ ይደረጉ እንደነበሩት አይነት ምርጫዎች ማለት ነው።
አዎ እሱን አልቀበልም ብያለሁ፣ ደጋግሜም ጽፌያለሁ። አብይ ስልጣን አለው ይሄንን ለማድረግ፣ ወታደር ለማዘዝ ስልጣን አለው። ህገ መንግስቱ በሞላ ባንቀበለውም እሱን ሊያነጋግር የፈለገውን ለማድረግ ለጊዜው የሚያስችል ስልጣን አለው፣ ይፈቅድለታል ህገ መንግስቱ። በዚያ መሰረት እነዚህ ማድረግ አለበት። ወያኔ የኢህአዴግ የሌለበት እጁ የሌለበት ምርጫ ላይ ዶክተር ጌታቸው የማትቀበለው አይመስለኝም። እሱ ያለበት የእሱ እጅ ያለበት ምርጫ ደግሞ እኔ አልቀበለውም። ስለዚህ እዚያ ላይ ተለያየን አድርገን ባናየው የተሻለ ይመስለኛል።
ከመሸጋገሩ በፊት ዶክተር ጌታቸው ኃይሌ እጁ አለበት ማለትና የሚሳተፍበት ማለት ልዩነት አላቸው ወይስ አንድ ናቸው?
ልዩነት አላቸው። እጁ ያለበት ማለት ይቆጣጠራል፣ ከዳር እስከ ዳር ምርጫውን ይቆጣጠራል። ቅድም ዶክተር ጌታቸው እንዳነሳ በምርጫ 97 ይሸነፋል፣ አሸንፊያለሁ ብሎ ይወጣል። ዳኞቹ የእሱ ናቸው፣ ምርጫ ቦርድ የእነሱ ነው፣ ተቆጣጣሪዎች የእነሱ ናቸው፣ ሳጥኑ በእጃቸው ነው። በዚያን ጊዜ አሸነፉ ማለት ይሄ ነው እጃቸው ማለት። ከዚህ ሁሉ ላይ እጃቸውን ማንሳት አለባቸው ማለት ደግሞ አሁን ዶክተር ጌታቸው እንዳለው የኢህአዴግ እጅ የሌለበት ማለት እነሱ ስልጣን የሌላቸው ይሄንን ለመቆጣጠር ስልጣን የሌላቸው መሆን አለባቸው። በዚያን ጊዜ እነሱ ተወዳዳሪዎች ናቸው እንጂ አልቢትሮች አይደሉም።
ስለዚህ በተሳትፏቸው ላይ ተቃውሞ የለም፣ በመቆጣጠር ላይ ነው እንጂ
ምርጫው ላይ በመሳተፉ እኔ አልቃወማቸውም። ግን እነሱ እንደ ሁለት ኳስ ጨዋታ ማለት ነው። በሁለት ኳስ ጨዋታ በሚደረግበት ጊዜ ዳኛው የአንደኛውም ወገን መሆን የለበትም፣ ራሱን ችሎ የሚከታ የሚያዝበት ነው እና በዚያ መሰረት ሆነው መቀጠል ይችላሉ። ሌላው የሆነውን ደግሞ ብንገምት ጥሩ ይመስለኛል። ይሄ እስኪሆን ድረስ እነዚህ ገዢዎቻችን በስልጣን ላይ ያሉት ይሄ እስኪሆንና ምርጫ እስኪመጣ ድረስ የሽግግር መንግስትን ቢቀበሉ ጥሩ ነው፣ ግን አይቀበሉትም። አንዱ ይሄ ነው። ሁለተኛ ያሸነፈው የሚያሸንፈው ማን እንደሆነ የኢትዮጵያ ሕዝብ አንገፍግፎታል። እነዚህን ሰዎች መልሶ ይመርጣቸዋል ብዬ አላስብም። ያ የሚመረጠው ቁጭ ብሎ ከሕዝብ ጋራ ህገ መንግስቱን ይጽፋል። ሌሎችን ሁሉ ማሳተፍ የሚችለው እንደ ሽግግር መንግስት አይነት ለማቋቋም የሽግግር መንግስት ባይለውም እሱ በያዘው ስልጣን ህጉን ሊያሻሽለው ይችላል። አዲስ ህገ መንግስት ሊጽፍ ይችላል። ከዚህ ካለው ህገ መንግስት ውስጥ ደግሞ አብዛኛዎቹን እንዳለ ሊወስዳቸው ይችላል። ለምሳሌ በዩናይትድ ኔሽንስ ውስጥ ያሉ የሰው ልጅ መብት ጥበቃ የሚለውን ሁሉ ተቀብለውታል እና ያንን የሚመጣውም ህገ መንግስት ይቀበለዋል። አሁን ምንድን ነው አዲሱ ህገ መንግስት በሚጻፍበት ጊዜ ኢትዮጵያ አንድ ሀገር መሆኗን አሁን ዛሬ በመሬቱ የአባት ቤት ሲዘረፍ አብረህ ዝረፍ እንደሚባለው በየበኩሉ ያለው አሁን እኔም ይሄን ያህል ውሰድ፣ እኔም ከኢትዮጵያ መሬት ላይ ይሄን ያህል ውሰድ እያለ እኮ ነው አሁን የሚጣላው። እና ይሄ ሁሉ መሆን የለበትም። በሞላ ኢትዮጵያ የእያንዳንዱ ኢትዮጵያ ሀገር ነች፣ ከዳር እስከ ዳር የእያንዳንዱ ኢትዮጵያ ሀገር ነች። በዚያ አይነት የሚታይ ህገ መንግስት የሚጻፍበት ጊዜ ይኖራል እና ያንን ለማድረግ የሚችለው በሚቀጥለው ምርጫ የሚያሸንፈው መሆን አለበት ባይ ነኝ። እርግጥ ሁሉንም እና የሚያሳትፍ የሽግግር መንግስት ይቋቋም ማለት የማይሆነው ሊሆን ይችላል አላውቅም። ነገር ግን እኔ አይታየኝም ወያኔዎች ይህንን ፈቅደው ምንም እንኳን አብይ ቢገፋበት እንደው ዝም ብለን እናሰዋው ማለት ካልሆነ ሊያረገው ከሚችለው በላይ ከሱ መጠበቅ ይገባ አይመስለኝም። ግን እሱ ሊያረጋቸው የሚችሉ ብዙዎች አሉ። አሁን እንዳልኩት የተናገረው አለ፣ ሬዲዮኑ፣ የቴሌቪዥኑ የሁሉ ይሆናል። ባለፉት ምርጫዎች እኮ ኢህአዴግ 90 ስንቱን ሰዓት ወስዶ ለነሱ ለተቃዋሚዎቹ በሳምንት 2 ቀን 3 ቀን ስንት ሰዓት ነው እንደዚህ ነው የሰጣቸው እኮ። አለዚያ አመቱን ሙሉ ይገዛ በነበረበት ዘመን ሁሉ መገናኛ ብዙሃኑ በእጁ ነበረ። አሁን አብይ ስልጣን ሲይዝ መጀመሪያ የሚያደርገው የመገናኛ ብዙሃኑን ግን ጨርሶ ከመንግስት እጅ አውጥቶ ድርጅቶች፣ የጋዜጠኛ ድርጅቶች የፈለጉ አቋቁመው ሊሰሩ ይችላሉ። የመንግስት ሬዲዮንና ቴሌቪዥን የመንግስት እስከሆነ ድረስ የኢትዮጵያ ሕዝብ ሊነጋገርበት አይችልም እና ይሄን ሁሉ ማድረግ ይችላል። ምርጫውም ሳጥኑን በወታደር ለማስጠበቅ ይችላል፣ በፖሊስ ማስጠበቅ ይችላል። ይሄ ይፈቅድለታል ህገ መንግስቱ። እዚያ ላይ ነው እንግዲህ መታገል ያለብን ማበረታታትም ያለብን ሊያረግ የሚችላቸውን እንዲያረግልን ነው።
ዶክተር ጌታቸው በጋሻው።
አዎ፣ በአጭሩ ውጤት ላይ እኔና ፕሮፌሰር ጌታቸው ልዩነት የለም በውጥ የምንፈልገው ነገር ላይ ግን እዛ እንዴት እንድረስ በሚለው ላይ ልዩነት አለን። እሱ ምንድን ነው? እሳቸው የሚሉት የሽግግር መንግስት ከተባለ ወያኔ እሺ አይልም። በሌላ በኩል ግን የሚሉት ደግሞ ይህን ነጻና ፍትሐዊ ምርጫ ዶክተር አብይ ያው በኢህአዴግ ስር ሊያካሄደው ይችላል ነው። አይመስለኝም። ሁለቱም ውጤታቸው አንድ ስለሆነ ሽግግር መንግስትን አልፈቅድም ካለ ይሄን እንዲካሄድ አያደርግም። ምክንያቱም ስርዓቱ እንዲለወጥ ስለማይፈቅድ ማለት ነው። ዋናው ነገር የሽግግር መንግስት ይሆን ወይም የነጻና ፍትሐዊ ምርጫ የሚመጣው በኢትዮጵያ ህዝብ ትግል ነው። የኢትዮጵያ ህዝብ ትግል ዶክተር አብይ ከኢትዮጵያ ህዝብ ጋር እስከሆነ ድረስ እሱ ትክክለኛው አካሄድ ለይቶ ካወቀ የኢትዮጵያ ህዝብ የሚፈልገው ለዛ ተገዢ ነኝ ካለ የኢትዮጵያን ህዝብ ድጋፍ ይዞ እየገፋ መሄድ የግድ ነው። ያለበለዛ ተመልሰ ወደ ነበረው ነገር ውስጥ ነው የሚጥለን። ሂደቱ መሆን ያለበት ሌላኛው ፕሮፌሰር ጌታቸው የሚሉት አዲሱ የኢትዮጵያ ህገ መንግስት የሚጻፈው ዘላቂው ብሔራዊ መንግስት ከተመሰረተ በኋላ ላይ እና ይሄ አንደኛ በአፈጻጸም ወይ ለምርጫ አስቸጋሪ ነው። በምን ላይ ተወዳድሮ ነው እኔ ለዛ ድርጅት ድምፄን ሰጥቼ ገና ወደፊት ሌላ ህገ መንግስት ይጽፍልኛል ብዬ ነው ወይስ ኢትዮጵያ መሆን አለባት አሁን እንደዚህ ብሎ በሚወዳደረው ህገ መንግስቱ በሚፈቅድለት መሰረት በእርግጠኛ ህገ መንግስት ላይ ተመስርቶ የእሱን ሀሳብ ሲያቀርብልኝ ነው። ስለዚህ ከብሔራዊ መንግስት መመስረት በፊት ይሄ ምርጫ ከሚባለው በፊት የኢትዮጵያ ህገ መንግስት መቀየር አለበት የሚል ነው የሚለው። ይሄ እንዴት ነው የሚቻለው ለሚባለው እርግጥ አሁን እሳቸው የዘረዘሯቸውን ነገሮች በሙሉ ዶክተር አብይ በዚህ በቀረው የሁለት አመት ጊዜውም እንበለው ወይም በአንድ አመት ጊዜ ውስጥ ያድርገው። ዋናው ከዛሬውኑ ጀምሮ ሪሊ መቆየት የሌለበት ነገር ምንድን ነው? ይሄ አስቸኳይ ጊዜ አዋጅ ተነስቶ የኢትዮጵያ የፖለቲካ ድርጅቶች በሙሉ በሰላም ሀገራቸው ውስጥ የሚታገሉበትን ሁኔታ ከዛሬውኑ ጀምሮ ያስቻል ነው። ወያኔ ይሄንን ይላል ዶክተር አብይ ተው ለኢትዮጵያ አሁን እኮ ወሬዎች የሚያሸሉት ጀመሩ አይነት ልንታሰር ነበር ብሎ እንደተናገሩት ሊሆኑ የነበሩባቸውን አሰቃቂ ድርጊቶች ሁሉ ሊፈጸሙባቸው የነበሩ ነበሩ የምናውቃቸው፣ ግን ለህዝብ በሰፊው ያልተገለጹ ሾልኮ የወጡ እንዲሁ በግሬቫይን በዚህ በዚህ የምናገኛቸው ነገሮች የምርጫው እለት አሰቃቂ እርምጃ ሊወሰድበት የነበረ ሁኔታ እንደነበረ ሰምተናል። ግን ያ የቀረበትንም ምክንያቱም ሰምተናል። እንግዲህ ለእንደዚህ አይነት ለብታያት ለመስጠት ፈቃደኛ አይደለውም። ስለዚህ ከኢትዮጵያ ህዝብ ጋር በመሆን ማድረግ ያለባቸው የፖለቲካ ድርጅቶቻችን ኢትዮጵያ ውስጥ እንዲገቡ፣ ሚዲያዎቹ ነጻ ሚዲያ ኢትዮጵያ ውስጥ፣ የፖለቲካ ድርጅቶቻችን ሙሉ ነጻነት ኖሯቸው ይሄ አሳሪ ህጎች በሙሉ ተነስተው ገብተው ተደራጅተው ህዝቡን አስተምረው at the same time ባንድ በዛው ላይ ደግሞ እርስ በራሳቸው እየተነጋገሩ ብሔራዊ መግባባትን እየፈጠሩ ይሄን የሽግግር መንግስት የሚፈጥር አካል መሰየም አለባቸው። ይሄ ኢህአዴጎችም ያሉበት በዛ አካል አማካይነት የሽግግር መንግስት ይመስረት። ይሄ የሽግግር መንግስት አዲስ የአገሪቷን ህግ ይንደፍ፣ ይጻፍ፣ ያሰራ። ይሄንን የሚሰራውን ህገ መንግስት በህዝብ ያጸድቅ። በዚህ በጸደቀ ህገ መንግስት ላይ ፌር ኤንድ ፍሪ ነጻና ሚዛናዊ ምርጫ የፍትሃዊ ምርጫ ይደረግ። ከዛ ብሔራዊ መንግስት ይመስረት እና የኔና የፕሮፌሰር አንድ አለመሆን ያለው በሂደቱ ላይ ነው እንጂ በውጤቱ ላይ አይደለም።
እሺ እንግዲህ ዶክተር ጌታቸው ኃይሌ፣ ዶክተር ጌታቸው በጋሻው፣ እናንተን የሚያካክሉ ጉምቱ ምሁራን እጅግ በጣም ትልልቅ ሰዎች ይዞ መቼም ይሄንን አጀንዳ መክፈት በእውነቱ ሰፋ ላለ ንግግር ሰፋ ላለ ጊዜ መዘጋጀት ያስፈልጋል። ለማንኛውም ግን አሁን እንደው ሐሳባችንን ለማጠናቀቅ ሳይባል እንዳይቀር የምትፈልጉት መልእክት ካለ እንድትናገሩ እድል ልስጣችሁ። እንግዲህ አሁን ለአንድ ሰዓት ያህል ተነጋግረናል፣ ብዙ ቁም ነገሮችን አካፍላችሁናል። እስቲ የቀሩ የተንጠባጠቡ ናቸው የምትሏቸው ማጠቃለያ የምትሏቸውን ሐሳቦቻችሁን ስጡን ዶክተር ጌታቸው ኃይሌ።
ብዙውን ተነጋግረንባቸው ብዙዎቹን ተነጋግረንባቸዋል። ግን በመጨረሻ በ97 በአሁኑ ህገ መንግስት በ97 ተቃዋሚ ድርጅቶች አሸንፈው ነበር። ስለዚህ በአሁን ባለው ህገ መንግስት እንዴት አድርገን ልንወዳደር እንችላለን የሚለው ያኛው በዚያን ጊዜ ተወዳድረው ያሸነፉት ለዚያ ምስክር ሊሆኑ ይችላሉ። እና በእውነቱ እኔ አሁንም ቢሆን የአሁኑ መንግስት በሰላም የሽግግር መንግስት ያቋቁማል ብዬ አልገምትም። ቢሆን መጥላት አይደለም፣ ነገር ግን ሊሆን አይችልም የሚሆነውን እናስ ለማለት ያህል ነው። ብዙውን ተነጋግረንበታል። ስላነጋገርከንም እግዚአብሔር ይስጥልን፣ እናመሰግናለን።
አመሰግናለሁ። እሺ ዶክተር ጌታቸው በጋሻው።
እሺ እኔም እንደዚህ ኦሬዲ የአሜሪካ ድምጽ ሬዲዮን እጅግ ላመሰግን እፈልጋለሁ። በዚህ በአገር ጉዳይ ላይ ያሉንና የምናፈለስላቸውን ሀሳቦች ለመግለጽና ለኢትዮጵያ ሕዝብ ለማሰማት እድሉን ስለሰጣችሁ እጅግ እጅግ አመሰግናለሁ። ከዚህ ጋር አያይዤ እኛ ምንም አማራጭ የለንም። አማራጭችን ዶክተር አብይን ሙሉ በሙሉ በመደገፍ ያቀዷቸው ነገሮችና የኢትዮጵያ ሕዝብ ጥያቄዎች እንዲፈጸሙ ለማድረግ ሙሉ ድጋፋቸውን ከሳቸው ጋር አድርገን ችግር በሚገጥማቸው ቦታዎች ላይ እየረዳናቸው በትግላችን እና በሀሳባችን ለመቀጠል መቻል ነው። ሌላኛው አማራጭ ዶክተር አብይን አለመምረጥ የወያኔን አገዛዝ እንዲቀጥል መፍቀድ ብቻ ነው እና ሶስተኛ አማራጭ የለንም። እና ዶክተር አብይን የሚረዱ ሀሳቦች ያፈለቅን እንግዲህ እሳቸውም ደግሞ የህዝቡን የልብ ትርታ እየተመለከቱ እምነታችንን በእሳቸው ላይ ያለውን እምነታችንን እንድናጠነክር ተግባራዊ እርምጃዎችን ገና በይሆናል በይሆናል በተስፋ ብቻ ሳያንጠለጥሉም በተግባርም እያሳዩ ለመሄድ ወደ ቤት መመለስ ያለባቸው ይመስለኛል። አመሰግናለሁ።
እጅግ የተከበራችሁ ዶክተር ጌታቸው ኃይሌ እንዲሁም ዶክተር ጌታቸው በጋሻው በጣም ትልልቅ ቁም ነገሮችን አንስታችሁ ነው ሐሳባችሁን ያካፈላችሁን። በዚህ በሀገር ጉዳይ ውስጥ ለረጅም ጊዜም እንደዚሁ የምትችሉትን ሁሉ እያደረጋችሁ ያላችሁ ምሁራን ናችሁ። ወደፊትም እንቀጥላለን እያነጋገርን እናንተን ለመንግስትም ለህዝብም የሚጠቅሙ ሐሳቦቻችሁን እንድታካፍሉ ለማድረግ እንደዚሁ አየሩን ክፍት በማድረግ እንቀጥላለን። ለዛሬ ለሰጣችሁን ማብራሪያ ለአስተያየቶቻችሁ በአድማጮች ስም እጅግ በጣም አድርጌ አመሰግናለሁ። ደህና ምሽ።
እሺ፣ ደህና ምሽ።
አድማጮች ንግግሩ ይቀጥላል። ተወያይ እንግዶቻችንን ፕሮፌሰር ጌታቸው ኃይሌንና ፕሮፌሰር ጌታቸው በጋሻውን ለጊዜያቸው እናመሰግናለን። ሙሉ ውይይቱን ለመከታተል ታዲያ በዌብሳይትና በፌስቡክ ገጾቻችን ላይ ታገኛችኋላችሁ። ፕሮግራማችን ወደ መገባደዱ እየተቃረበ ነው። አድማጮች አሁን የፕሮግራም ማሳሰቢያ።
በህይወቴ ምን ደረስኩኝ? ምንስ ቦታ መድረስ እፈልጋለሁ ብሎ ብዙ ጊዜ ደጋግሞ መጠየቅ እና ህይወትን መውደድ ያስፈልጋል። ህይወት በጣም ታላቅ ስጦታ አላል ኒኮላይ ኦስትሮቭስኪ የሚባል ደራሲ። የምናገኛትም አንዴ ስለሆነ እኔ እንደዛ ሆኜ ነው የምኖረው።
ዶክተር ዋልተ ንጉስ ዳርጌ ወጣት የምርምርና የስነ ጽሁፍ ሰው ነው። ምርምርና ጥናት በሚያደርግበትና በሚያስተምርበት የሙያ መስክ እንዲሁም በልብ ወለዱ ዓለም በርከት ያሉ መጽሐፍት ጽፏል። ነገ የራዲዮ መጽሔት እንግዳችን ነው። ተከታተሉ። አምስቱ ታላላቅ የኢትዮጵያ ነገስታት የሚዘከሩበት ልዩ ስነ ስርዓት በዋሽንግተን ዲሲ ይካሄዳል።
ዘንድሮ ሲድ ለየት ባለ መልኩ የታሪክ ፈርጥ የሆኑትን አምስት ታላላቅ የኢትዮጵያ ነገስታት ደመቅ ባለ ዝግጅት ለመዘከር ቅድመ ዝግጅቱን አጠናቆ እየተጠባበቀ ይገኛል።
ይሄ ለእኛ ታላቅ እድል ነው። ከኛ ጊዜ ብዙ ዘመን አስቀድሞ አገራችን በዓለም ዙሪያ ያላትን ተምሳሌታዊ የአራያነት ሚና ያጎላ ታሪክ መለስ ብለን ለማጤን የሚያስችል መልካም እድል ነው። በተጨማሪም ይሄ አህጉራችን አፍሪካ ጨለማ ውስጥ በነበረችባቸው ዘመናት አገራቸውን ከወራሪ ኃይል ለመከላከልና ነጻነታቸውን አስጠብቀው ስለዘለቁ መሪዎቻችን የምናወሳበት ልዩ እድልም ነው።
አሁን ከነገው ምሽት የራዲዮ መጽሔት ድምጾች ውስጥ ነው መልሰን ያሰማናችሁ። አሁን በነገው ምሽት እነኚህና ሌሎች ግሩም ዝግጅቶች ይጠብቋችኋል። ቀጠሯችሁ ከራዲዮ መጽሔት ጋር ይሁን።
I'm never confused. Hey, hey, I'm so used to being used. So I love when you're all unexpected. Cause I hate when the moment's expected. So I'ma care for you, you, you.
ይቅርታ ሙዚቃውን በማቋረጤ ማጠቃለያ ዜና ማሰሚያ ጊዜ በመድረሱ ነው። ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያ ፕሬዚዳንት ኪም ጆንግ ኡን ጋር ስለሚያደርጉት መጪ ውይይት ምንም ፍንጭ መስጠት እንዳልፈለጉ ተነገረ። ትናንት አርብ ጋዜጠኞች በጥያቄ ቢያጣድፏቸውም ቦታውም ሆነ ቀኑ ታውቋል፣ በቅርቡ ይፋ ይደረጋል ብቻ ነው ያሉት። ታዋቂው የሩሲያ ተቃዋሚ ፖለቲካ መሪና የፕሬዚዳንት ቭላዲሚር ፑቲን ተቀናቃኝ አሌክሲ ናቫልኒ ከሌሎች በመቶዎች የሚቆጠሩ ደጋፊዎቻቸው ጋር ዛሬ ቅዳሜ በፖሊስ ቁጥጥር ስር ውለዋል። የተቃዋሚው መሪ ለእስር የተዳረጉት ሞስኮ ውስጥ የፕሬዚዳንት ቭላዲሚር ፑቲንን የአራተኛ የስልጣን ጊዜ ለማክበር የተደረገውን ስነ ስርዓት በመቃወም መሆኑ ታውቋል። የዩናይትድ ስቴትስ ባህር ኃይል በአትላንቲክ ውቅያኖስ አካባቢ ይዞታውን እያጠናከረ መሆኑ ተገልጧል። ቻይናና ዩናይትድ ስቴትስ የንግድ ጦርነትን ለመከላከል ስምምነት ደረሱ። የዝነኛ ታዋቂ የሆነች የፓኪስታን ድምፃዊት ባለፈው ወር በአንድ የሥራ ባልደረባ የደረሰባትን ወሲባዊ ወከባ ለመቃወም ሚቱ በሚለው ምልክት በመታየቷ የመዝናኛ ዘርፉን እጅጉን አስገርሟል። አዲሱ አበበ ነኝ። ለሰዓቱ የተመደበው የዜና ጊዜ በዚሁ አበቃ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ነኝ። ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ሰናብታለሁ። ነገ እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት በራዲዮ መጽሔት እንጠብቃችኋለን። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.